ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ከመንፈሳዊ ማዱ ሳይሳሳ እግዚአብሔር አምላካችን እናንተንም በዚያ እኛንም በዚህ የመገበን እስከዚህች ሰዓት ድረስ አድርሶናልና ስሙ ለዘላለም እየተመሰገነ ይሁን። ዚህ በሚቀጥሉት ቀናት ውስጥ ደግሞ እግዚአብሔር የቸርነቱን እጅ ዘርግቶ ለኛም ሆነ ለእናንተ በረከቱን ከጸባዖቱ እንደሚያፈስነታችን ነው። ዛሬም እንደተለመደው እንግዲህ ተከታታዩን የሁለተኛን ዜና መጻሕፍት ናታችንን ይዘንላችሁ ቀርበናል። በማስቀደም ግን ጌታ እግዚአብሔርን በዚህ ዝማሬ አብረን ከፍ ከፍ እናደርጋለን።
ለኔ የዋልከውን ያን ለታህን ሳስበው በፍጹም አላገኘው ምላሽ ነው ብዬ የምለው ግን ምንም ባይቀራረብ ምላሽ ከውለታ ጋር አንተ ብቻህን ኢየሱስ አሜን ለዘላለም ክብር
ይብዛል ክብር ምስጋና ይብዛል ክብር ምስጋና አሁንም አሁንም
በቶች ኖረውኝ በሻንደ በቶች ማከብር እጅግ እጅግ ደስ ያለኝ በሷቴን በሰዋ ሁል አሁንም ቢሆን ምስጋናዬ ሺህ እጥፍ ሆኖ ይረስ የመዓዛው ሽታ ወጡ ይሽተትና ደስ ይበል
ይብዛል ክብር ምስጋና ይብዛል ክብር ምስጋና አሁንም አሁንም እንደገና ኢየሱስ ይከበራል።
አዎ እግዚአብሔር ክብርና ምስጋና ይገባዋል። ዘማሪዎቹን እግዚአብሔር አብዝቶ ይባርካቸው። እንጸልይ። ታላቅና ገናና የሆንክ የሠራዊት ጌታ እግዚአብሔር አባታችንና አምላካችን ሆይ፣ ስለዚህች ቀን ስለዚህች ሰዓት አቤቱ አምላካችን ሆይ ስላዘጋጀህልን ሰማያዊ ማዕድ እጅግ አድርገን እናመሰግንሃለን። በዚህን ሰዓት ደግሞ ዘላለማዊን ስምህን ስንጠራ ባንተ ታምነን ነው። ልውል ሆይ ባለንበት ሁኔታ አሁን በቃል አማካኝነት እንድትገናኝን ለእኛ የሚረባንን እግዚአብሔር ሆይ ስንቅ አዘጋጅተህልን በዚያ ደግሞ እግዚአብሔር አምላካችን ሆይ ይህንን መንፈሳዊ መናህን ተመግበን ቀሪውን ዘመናችንን ከአንተ ጋር መራመድ እንድንችል አቤቱ ጌታችን ሆይ ወደ ግራም ወደ ቀኝም እንዳንመለከት የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን እንድንጓዝ እንድትረዳን በዚህን ሰዓት ራሳችንን አሳልፈን ለአንተ እንሰጣለን። ልዑል እግዚአብሔር አባታችን ሆይ ዛሬ ብዙ ነገሮችን ሰምተናል። ዛሬ ብዙ ነገሮችን አይተናል። እግዚአብሔር ሆይ አንዳች የሚረባን አንዳችም ደግሞ ተስፋችንን የሚሞላ ምንም ነገር የለም። የተስፋችን ባለቤት ሰውን ማሳረፍ የምትችለው አንተ ነህና ከሰማያዊ በረከትህ በዚህች ምሽት ተቋዳሾች እንድንሆንና እግዚአብሔር ሆይ እነሆ የማርያምን እድል መርጠን ለቀረምነው ለኛ ለእያንዳንዳችን እረፍትን እንድትሰጠን እንለምናሃለን። በሰማነው እውነትህ ደግሞ በቀረው የሕይወታችን ዘመን እግዚአብሔር ሆይ እንድናገለግል በጎ ፈቃድህንና ዓላማህንም ደግሞ እግዚአብሔር ሆይ የሚያሳኩ እነሆ እግሮችና እጆች ለአንተም የሚኖር ሕይወትን እንድትሰጠን እንጸልያለን። አቤቱ ጌታችን ሆይ በቃልህ ተፈውሰን ለሌሎች ደግሞ ምሳሌ የምንሆን ሰዎች አድርገን እግዚአብሔር አምላካችን ሆይ አስተማሪውን ጌታ መንፈስ ቅዱስን ላክልን፣ በዚህን ሰዓት ይናገረን ዘንድ እኛም የልቦናችንን ጆሮች ከፍተን ወደ አንተ ማድ ቀርበናልና እግዚአብሔር ሆይ በእውነት ተናገረን። በደላችንን ድካማችንን ሁሉ አትመልከት። ባከበርከው በቀኝህም ባስቀመጥከው በአንድ ልጅ ስም አሜን። ጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት የተመለከትነው የሰለሞንን ጸሎትና እግዚአብሔር ቤተ መቅደሱን ስለመቀበሉ፣ ዛሬም ተከታዩን ክፍል ከዚያው ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁ ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 7 ቁጥር 6ን ተመልከቱ። ሁለተኛ ዜና ምዕራፍ 7 ቁጥር 6ን አውጡ። ካህናቱም በየሥርዓታቸው ሌዋውያኑም ደግሞ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚለውን የዳዊትን መዝሙር እየዘመሩ ንጉሡ ዳዊት እግዚአብሔርን ለማመስገን የሠራውን የእግዚአብሔርን የዜማ ዕቃ ይዘው ቆመው ነበር። ካህናቱም በፊታቸው መለከት ይነፉ ነበር፣ እስራኤልም ሁሉ ቆመው ነበር ይላል። ተመልከቱ እንግዲህ ሰዎች ሁሉ የእግዚአብሔርን መልካምነት ቢያውጁ ፈቃዴ ነበር፣ በበኩሌ እግዚአብሔር ለኔ መልካም እንደነበር ብዙ የምቆጥረው ነገር አለኝ የምለውም ለዚሁ ነው። ለእናንተም እንዲሁ እግዚአብሔር መልካም እንደነበር አስባለሁ ወገኖቼ። እንደዚያ ከሆነ ደግሞ አንደበታችሁም አኗኗራችሁም ይህንኑ ይናገር። እስቲ አለፍ ብለን ደግሞ ቀጣዩን ቁጥር 7ና 8ን አብረን እንመለከታለን። ሰለሞን በእግዚአብሔር ቤት ፊት የነበረውን የአደባባዩን ውስጥ ቀደሰ። ሰለሞንም የሠራው የናስ መሠዊያ የሚቃጠለው መሥዋዕትና የእህሉን ቁርባን ስቡንም መያዝ አልቻለምና የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት ስብ በዚያ አቀረበ። ሰለሞንም ከእርሱም ጋር እጅግ ታላቅ ጉባኤ የሆኑ ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያሉ እስራኤል ሁሉ በዚያን ጊዜ 7 ቀን በዓል አደረጉ ይላል። ከሐማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ማለት ከምድረ እስራኤል ሰሜናዊ ጫፍ እስከ ደቡባዊ ጫፍ ድረስ ያለውን ርቀት ሁሉ የሚያጠቃልል ነው ማለት ነው። አለፍ ብላችሁ ከቁጥር 12 እስከ 14 ያለውን ስፍራ ደግሞ ተመልከቱ። እግዚአብሔርም ለሰለሞን በሌሊት ተገልጦ እንዲህ አለው፣ ጸሎትህን ሰምቻለሁ፣ ይህንም ስፍራ ለራሴ ለመሥዋዕት ቤት መርጫለሁ። ዝናብ እንዳይወርድ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በሕዝብ ላይ ቸነፈር ብሰድ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ ኀጢአታቸውንም ይቅር እላለሁ ይላል። ይህን ክፍል ብዙውን ጊዜ ሰዎች በአውደ ምንባብ መሠረት ሳይሆን መስሎ እንደ ታያቸው ነው የሚወስዱት። ትክክለኛ ተረጓጎሙንም የተረዱት አይመስልም። አንዳንድ ሰዎች ይህን የሚረዱት እነርሱ አንዳንድ ነገሮችን ቢያደርጉ እግዚአብሔር ደግሞ በተራው አንዳንድ ነገሮችን እንደሚያደርግላቸው ከእግዚአብሔር የተሰጣቸው ተስፋ ቃል እንደሆነ ነው። አንዳንድ ሰዎች ላሉበት ሁኔታና ቦታ እንዲመች አድርገው ይህን ክፍል ይጠቅሱታል። ይሁን እንጂ ወገኖቼ ካውደ ምንባቡ ቃሉ ከተነገረበት ቦታና ከመልእክቱ ይዘት አንጻር በጥንቃቄ ብንረዳው ኖሮ ግን ትክክለኛ ትርጉሙ ይገባን ነበር። ይህ ቃል የተነገረው በሰለሞን ቤተ መቅደስ ምረቃ ጊዜ ነበር። በዚያ ዘመን በዚያ ምድር ለነበሩ ሰዎች ከእግዚአብሔር ለሰለሞን የተሰጠ ቃል ነበር። ሰለሞን ይህን ታላቅ ጸሎት ያቀረበው በምረቃው ስነ ስርዓት ላይ ነበር። የሰለሞንን ጸሎት የሰማው እግዚአብሔርም በስሜ የተጠሩት ሕዝቤ አለው። ስለማን ወይም ለማን ነው የሚናገረው? በስሜ የተጠሩት ሕዝቤ የሚላቸው ሕዝበ እስራኤልን ነው። እንግዲህ እግዚአብሔር ለሰለሞን እየነገረው የነበረው የእስራኤልን ሕዝብ በተመለከተ ነበር ማለት ነው። እስራኤል በእግዚአብሔር ፊት ራሳቸውን ቢያዋርዱ ቢጸልዩ እፊቱንም ቢፈልጉ ከክፉ መንገዳቸውም ቢመለሱ ሦስት ነገሮችን እንደሚያደርግላቸው እግዚአብሔር ቃል ገብቶላቸዋል። ጸሎታቸውን ይሰማል፣ በደላቸውን ይቅር ይላል፣ ምድራቸውን ይፈውሳል። ቅድም ያነበብነውን ክፍል ከቁጥር 12 እስከ 14 ባለው ስፍራ ማለቴ ነው ተመልከቱ። ጸሎታቸውን ይሰማል፣ በደላቸውን ይቅር ይላል፣ ምድራቸውንም ይፈውሳል ማለት ነው። እነዚህን ሦስቱን ነገሮች ቃል ገብቶላቸዋል እግዚአብሔር። እንግዲህ እነዚህ እግዚአብሔር በእስራኤል ፊት ያስቀመጣቸው ቅድመ ሁኔታዎች ናቸው። ይህ ምን ያህል እውነተኛና ትክክል እንደነበር የእስራኤልን ታሪክ እየተከታተለ ሁሉ የሚመሰክረው ነው። ወደ አዲስ ኪዳን ስንመጣ ደግሞ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ በማለት መጥምቁ ዮሐንስ ሲያውጅ እንመለከታለን። ጌታ ኢየሱስ ክርስቶስም ይህ የእግዚአብሔር ተስፋ ይፈጸም ዘንድ ሕዝቡ መስፈርቱን ማሟላት እንዳለባቸው ለማሳሰብ ነበር የመጥምቁ ዮሐንስን ቃል በድጋሚ ያጠናከረው። በዚህ ባለንበት ዘመን ሕዝቡ በመላው ዓለም ተበትነው ነው ያሉት። እግዚአብሔር ያስቀመጠውን ቅድመ ሁኔታ ማሟላት ባለመቻላቸው ተስፋ የተገባላቸውን ሰላም አላገኙም። ዛሬ ወገኖቼ እስራኤል ያለችበትን ሁኔታ ከራዲዮ ከቴሌቪዥን ወይም ከጋዜጣ ሳታነቡ አትቀሩም። እግዚአብሔር ቃል የገባላቸውን ባለመጠበቃቸው ሰላምን አላገኙም። እንግዲህ የተስፋውን ቃል በቃል ትርጉም ስንመለከት ይህን የሚመስል ትርጉም አለው። አሁን ደግሞ የምንመለከተው ተግባራዊነቱን ይሆናል። ምንም እንኳ ይህ ጥቅስ በቀጥታ እኔ ላይ የሚያነጣጥር ባይሆንም ለእኔ የሚሆን መልእክት እንዳለው እቀበላለሁ። ለዚህ ጊዜ ለዚህ ወቅት የሚሆን መልእክትም አለው። እግዚአብሔር የራሱ ሕዝብ አለው። በዚህ ወቅት ሕዝቤ እያለ የሚጠራውም ኢየሱስ ክርስቶስን ጌታ አድርገው የተቀበሉ ክርስቲያኖችን ነው። ራሳቸውን ቢያዋርዱ ይላል። በመሠረቱ ስጋት ኢቢተኛ ነው ወገኖቼ። ለዚህም ነው ራሳችንን እንድናዋርድ የተነገረን። እንግዲህ በጌታ ስር የሆንኩኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ ይላል። ኤፌሶን ምዕራፍ 4 ከቁጥር 1 እስከ 2 ያለውን ስፍራ ይመለከቷል። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለው ደግሞ ትዕግሥትና የዋህነት የመንፈስ ፍሬዎች እንደሆኑ ይናገራል። ትሕትና ከእያንዳንዱ አማኝ የሚጠበቅ ባህሪ ነው። እንደገና ደግሞ ቢጸልዩ የሚልን ቃል ከዚሁ ክፍል እናገኛለን። አዲስ ኪዳን ስለ ጸሎት አስፈላጊነት ብዙ የሚናገረው አለው። ጌታ ኢየሱስ ክርስቶስም ትጉና ጸልዩ በማለት ደቀ መዛሙርቱን አዟቸዋል። የሐዋርያቱ መልእክቶችም እንድንጸልይ ያዛሉ። ፊቴን ቢፈልጉ የሚለው ቃል በአዲስ ኪዳንም የተነገረ ነው። እንግዲህ ወገኖቼ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል ሐዋርያው። ቆላሲስ ምዕራፍ 3 ከቁጥር 1 እስከ 2 ያለውን ስፍራ በኋላ ተመልከቱ። እንደገና ደግሞ ከክፉ መንገዳቸው ቢመለሱ ይላል። ይህ እኛ ክርስቲያኖችንም ይመለከታል። ንስሐን በተመለከተ እግዚአብሔር ላማኙ ብዙ የተናገረው ነገር አለው። እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለው። እንግዲህ ቅና ንስሐም ግባ ይላል። ራእይ ምዕራፍ 3 ቁጥር 19ን ተመልከቱ። ራእይ ምዕራፍ 3 ቁጥር 19ን ይመለከቷል። ንስሐ ለክርስቲያኖች በጣም አስፈላጊ ጉዳይ ነው። የእግዚአብሔር ድርሻስ ምንድነው ትሉኝ ይሆናል። ለጸሎታችን መልስ እንደሚሰጥ እግዚአብሔር ተናግሯል። ትዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆን የምንለምነውን ሁሉ ከርሱ እናገኛለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 22ን ተመልከቱ። አንደኛ ዮሐንስ ምዕራፍ 3 ቁጥር 22ን ይመለከቷል። ይቅር እንደሚለንም ቃል ገብቶልናል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 በተጨማሪም ምድራቸውን ምፈውሳለሁ የሚል ተስፋ ሰጥቷቸዋል። ይህ ተስፋ በምንም አይነት እኛን የሚመለከት አይደለም። በአዲስ ኪዳን ውስጥ አንድም ቦታ እንኳ ጌታ ርስታችንን እንደሚባርክ ቃል አልገባልንም። በስራችን ሁሉ እግዚአብሔር የባረከን የገባልን ቃል ኪዳን ስላለ ሳይሆን እንዲሁ ሊባርከን ስለፈለገ ብቻ ነው። ልብ በሉ፣ በስራችን ሁሉ እግዚአብሔር የባረከን የገባልን ቃል ኪዳን ስላለ ሳይሆን እንዲሁ ሊባርከን ስለፈለገ ብቻ ነው። እግዚአብሔር በመንፈሳዊ በረከት እንደሚባርከን ቃል ገብቶልናል። ቀድሞ ከእግዚአብሔር ርቀን ነበር፣ ጠላቶቹ ነበርን። አሁን ግን የእግዚአብሔር ልጆች ሆነናል። አሁንም ይላል ቁጥር 15ን ተመልከቱ። አሁንም በዚህ ስፍራ ለሚጸልይ ጸሎት አይኖቼ ይገለጣሉ፣ ጆሮቼም ያዳምጣሉ ይላል። ዛሬ ያ ቤተ መቅደስ በነበረበት ቦታ የምናገኘው የሙስሊሞችን መስጊድ ነው። አያሳዝናችሁ ምን? እንግዲህ በዚህ ስፍራ የሚለው ቦታ ሌላ አይነት አምልኮ በሚከተሉ ሰዎች እስከተያዘ ድረስ ቃል በቃል ተፈጻሚነት ይኖራል ማለት የማይቻል ነው። ቁጥር 16ን ተመልከቱ። አሁንም ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ ቀድሻለሁ፣ አይኖቼና ልቤም ዘወትር በዚያ ይሆናሉ ይላል። አንተም ደግሞ አባትህ ዳዊት እንደሄደ በፊቴ ብትሄድ እንዳዘዝኩህም ሁሉ ብታደርግ ሥርዓቴንና ፍርዴንም ብትጠብቅ ከአባትህ ከዳዊት ጋር በእስራኤል ላይ አለቃ የሚሆን ከዘርህ አይታጣም ብዬ ቃል ኪዳን እንዳደረግሁ የመንግሥትህን ዙፋን አጸናለሁ ይለዋል። ከዳዊት ዘር መሪ እንደማይታጣ ተስፋ የሰጠው እግዚአብሔር ነበር። ዛሬ የዳዊት ዘር ነኝ የሚል አንድ መሪ እንኳን በዓለማችን እንደሌለ ሁላችንም የምንስማማበት ጉዳይ ነው። ይሁን እንጂ ወዳጆቼ፣ ከዳዊት ዘር የሆነ በእግዚአብሔር ቀኝ የተቀመጠ መሪ አለ። ጠላቶችን ከእግሮች በታች እስካደርግልህ ድረስ በቀኝ ተቀመጥ ተብሎ የተነገረው ለእርሱ ነበር። መዝሙር 110 ቁጥር 1ን በተጨማሪም ዕብራውያን ምዕራፍ 10 ከቁጥር 12 እስከ 13 ያለውን ይመለከቷል። መዝሙር 110 ቁጥር 1 እንዲሁም ዕብራውያን ምዕራፍ 10 ከቁጥር 12 እስከ 13 ያለውን ስፍራ ተመልከቱ። እናንተ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ሥርዓቴንና ትእዛዜን ብትተው ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም ለአባቶቻችሁ ከሰጠኋችሁ ምድር እነቅላችኋለሁ፣ ለስሜም የቀደስኩትን ይህን ቤት እጥለዋለሁ፣ በአሕዛብም ሁሉ መካከል ምሳሌና ተረት አደርገዋለሁ ይላል። ከቁጥር 19 እስከ 20 ያለውን ስፍራ ተመልከቱ። ዛሬ ይህ ቃል በትክክል የተፈጸመበት ዘመን ላይ ነው ያለነው ወዳጆቼ። ዛሬ በዚያ ስፍራ ላይ ያለው የሰለሞን ቤተ መቅደስ ሳይሆን የሙስሊሞች መስጊድ ነው። እጅግ ያሳዝናል። ከፍ ከፍ ብሎ የነበረውንም ይህን ቤት እያዩ በዚያ የሚያልፉ ሰዎች ሁሉ እግዚአብሔር በዚህ አገርና በዚህ ቤት ስለ ምን እንዲህ አደረገ ብሎ ይደነቃሉ ይላል። ቁጥር 21ን ልብ ይሏል። በአሁኑ ጊዜ መቅደሱ በነበረበት ስፍራ ያለው የኦማር መስጊድ ተብሎ የሚጠራው የእስላሞች መስጊድ ነው። ያንን የሚመለከቱ ሰዎች ሁሉ እግዚአብሔር በዚህ አገርና በዚህ ቤት ስለምን እንዲህ አደረገ ብለው ይደነቃሉ። እግዚአብሔርም ይህ እንደሚሆን ነበር አስቀድሞ ከዘመናት በፊት የተናገረው። መልሰውም ቁጥር 22ን ተመልከቱ። መልሰውም ከግብፅ ምድር ያወጣቸውን የአባቶቻቸውን አምላክ እግዚአብሔርን ትተው ሌሎችን አማልክት ስለ ተከተሉ ስለ ሰገዱላቸውም ስላመለኳቸውም ስለዚህ ይህን ክፉ ነገር ሁሉ አመጣባቸው ይላሉ። እስራኤል እግዚአብሔር አምላክን በመተዋ ልብ በሉ፣ እስራኤል እግዚአብሔር አምላኳን በመተዋ እግዚአብሔር ይህን አድርጎባታል። ይህንንም መሰረት በማድረግ እግዚአብሔር ምን ያህል ለቃሉ ታማኝ እንደሆነ መረዳት ይቻላል። እንግዲህ አድማጮች የዚህ የሁለተኛ ዜና ምዕራፍ 7 ጥናታችንን እዚህ ላይ እንገታና አሁን ደግሞ አለፍ ብለን የምዕራፍ 8ንና የምዕራፍ 9ን ትምህርት አንድ ላይ እንመለከታለን። የዚህ የምዕራፍ 9ና የምዕራፍ 8 አብይ ሐሳቡ ለሰለሞን ነገር ሁሉ ተከናወነለት ዝናውም ገነነ የሚል ይሆናል። እንደገና ልድገምላችሁ የሁለተኛ ዜና ምዕራፍ 8ና ምዕራፍ 9 አብይ ሐሳብ ለሰለሞን ነገር ሁሉ ተከናወነለት ዝናውም ገነነ የሚልን መልእክት በውስጣቸው ይዘዋል። ቀጥሎ የምንመለከታቸው ሁለት ምዕራፎች ስለ ሰለሞን ሥራና የሕይወት ልምምድ ይናገራሉ። በሌላ አቅጣጫ ደግሞ ምስክርነቱን እናያለን። ሰለሞን ጠንካራ መሪ ወጥቶታል። ዳዊት በሰጠው መመሪያ መሰረት ማንኛውንም ዕቅድና ዓላማ ተግባራዊ ለማድረግ እየሞከረ ነው። እስቲ ሁለተኛ ዜና ምዕራፍ 8 ከቁጥር 1 እስከ 3 ያለውን አብረን እንመልከት። ሁለተኛ ዜና ምዕራፍ 8 ከቁጥር 1 እስከ 3 ያለውን አብረን እናንብብ። እንዲህም ሆነ ሰለሞን የእግዚአብሔርን ቤትና የራሱን ቤት የሰራበት 20 ዓመት በተፈጸመ ጊዜ ኪራም ለሰለሞን የሰጠውን ከተሞች ሰለሞን ሠራቸው፣ የእስራኤልንም ልጆች አኖረባቸው። ሰለሞንም ወደ ሐማት ሱባ ሄደ አሸነፋትም ይላል። የቤተ መቅደሱ ግንባታ ረጅም ጊዜ ወስዷል። እንዲያውም የግዛት ዘመኑን ግማሽ ያህሉን ያሳለፈው በዚሁ ሥራ ላይ ነበር ማለት ይቻላል። በሰለሞን ዘመን የተደረገ ጦርነት ቢኖር ይህ ከላይ የተመለከትነው ጦርነት ብቻ ነበር። ጦርነቱም ይህን ያህል ትልቅ አልነበረም። ሰለሞንም ለሥራው ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ የሹማምንቶችም አለቆች፣ የሰረገሎችና የፈረሰኞች ባልደረሶች ነበሩ ይላል። ቁጥር 9ን ተመልከቱ። ሰለሞን ወገኖቹን በጦር ሠራዊት ውስጥና በአመራር ላይ ነበር ያስቀመጣቸው። የጉልበትና ዝቅተኛውን ሥራ ግን በከናናውያን ነበር የሚያሰራው። እንደሚታወቀው ከናናውያን የዚያ ምድር ቀደምት ነዋሪዎች ነበሩ። በወቅቱ ሙሉ በሙሉ አልጠፉም ነበር። እነዚህም በሕዝቡ ላይ ሰልጥነው የነበሩ የንጉሡ የሰለሞን አይነተኛ አለቆች 250 ነበሩ የሚልን ቃል ደግሞ ከቁጥር 10 እናነባለን። ይህን ማድረጉ ውሎ አድሮ በሰለሞን ላይ ችግር ሲያመጣበት እንመለከታለን። በመጽሐፍ ቅዱስ ውስጥ ስለ ሰፈረ ብቻ አንድን ነገር እግዚአብሔር ተቀብሎታል ማለት አይደለም። አንሳሳት። ቁጥር 11 እንይ። ሰለሞንም የእግዚአብሔር ታቦት የገባበት ስፍራ ቅዱስ ነውና ሚስቴ በእስራኤል ንጉሥ በዳዊት ቤት አትቀመጥም ሲል የፈርዖንን ልጅ ከዳዊት ከተማ ወደ ሠራላት ቤት አወጣት ይላል። ሚስቱ በሆነችው የፈርዖን ልጅ ላይ ሰለሞን የወሰደው እርምጃ ግምት የሚሰጠው ነው። ከዳዊት ከተማ ወጣ ብሎ ቤተ መንግሥት ሠርቶላት ነበር። ሰለሞን ከተለያየ አገር የተለያዩ ሴቶችን ያገባው ለፖለቲካ ጠቀሜታው ሲል እንደነበር ብዙዎች ይገምታሉ። ብዙውን ጊዜ ወዳጆቼ የሚስት ወይም የባል ወላጆች እንደ ዘመድ ስለሚቆጠሩ ጦርነት አያነሱም። እንግዲህ በምድሪቱ ሰላም ሊኖር የቻለው ሰለሞን ይህን በማድረጉ ነበር ማለት ነው። ልጁ በንግሥትነት በምትኖርበት አገር ላይ የጦርነት እሳት የሚለኩስ አባት አይኖርም። ሰለሞን ብዙ ሚስቶችን ስላገባበት ምክንያት የተነገረው እውነት ይሁን አይሁን በእርግጠኝነት መናገር አልችልም። ምናልባትም በከፊል ቢሆን እንኳ እውነትነት ሳይኖረው እንደማይቀር እገምታለሁ። ያም ይሁን ይህ ድርጊቱ የእግዚአብሔርን ትእዛዝ የሚቃረን ነበር። የተቀረው የምዕራፉ ክፍል ልክ አባቱ ዳዊት በነገረው መሠረት ሰለሞን ቤተ መቅደሱን ሠርቶ መጨረሱን፣ የምረቃ ክብረ በዓል ማድረጉን፣ ካህናትንና ሌዋውያንንም ለአገልግሎት መመደቡን በመግለጽ ይደመደማል። ምዕራፍ 9 ደግሞ ሰለሞንን በተመለከተ የመጨረሻው ምዕራፍ ነው ወገኖቼ። ከሰለሞን ሥራዎች ሁሉ ከፍተኛው ስፍራ የሚሰጠው ለመቅደሱ ግንባታ እንደነበር ቀደም ብለን ተመልክተናል። ሌላው በሰለሞን ሕይወት ዘመን የተፈጸመ ሁለተኛ ነገርስ ምን ይሆን ትሉኝ ይሆናል። በሰለሞን ሕይወት ዘመን ከተፈጸሙት ነገሮች ጉልህ ስፍራ የሚሰጠው ሁለተኛው ነገር ለአሕዛብ ምስክር መሆን መቻሉ ነበር። ሰለሞን ለአሕዛብ ምስክር መሆን መቻሉ ጉልህ ስፍራ የሚሰጠው ነው። ይህ እንዴት መፈጸም እንደተቻለ ከሚከተለው መመልከት ይቻላል። እስራኤል ለዓለም የምትመሰክርበት መንገድ ዛሬ ቤተ ክርስቲያን ለዓለም ለመመስከር ከምትጠቀምበት መንገድ የተለየ ነበር። እስራኤላውያን በኢየሩሳሌም ወደ ነበረው መቅደስ እየሄዱ ነበር የሚያመልኩት። አዛብ ከነርሱ ጋር አብረው እንዲያመልኩም ጥሪ ያቀርባሉ። ቤተ ክርስቲያን ግን ከኢየሩሳሌም በመነሳት ወንጌልን እስከ ምድር ዳርቻ ድረስ ታደርሳለች። በሌላ አነጋገር ቤተ ክርስቲያን ወንጌልን ወደ ዓለም ይዛ ስትሄድ፣ እስራኤል ግን ወደ መቅደሱ እንዲመጡ ነበር ጥሪ የምታቀርበው። ብዙ አማልክትን ከማምለክ አንዱንና እውነተኛውን አምላክ እንዲያመልኩ ነበር ለአሕዛብ ጥሪ የምታቀርበው። ከሞላ ጎደል ወገኖቼ እስራኤል አላፊነቷን ተወጣለች ማለት ይቻላል። ምክንያቱም እግዚአብሔርን ለማምለክና ለማገልገል አሕዛብ ከያገሩ ወደ ኢየሩሳሌም መጥተው ነበር። ብዙ ጊዜ የምንሰማው ግን ቤተ ክርስቲያን አላፊነቷን እንደፈጸመችና ሁሉም ነገር እንደተሳካላት ነው። ያንዳንድ በሩቅ ያሉ አገሮችን ስም እያነሳን በዚህ አገር ታላቅ መንፈሳዊ መነቃቃት እየተቀጣጠለ እንደሆነ እናወራለን። በአንድ ወቅት በቻይና ከፍተኛ መንፈሳዊ እንቅስቃሴ መደረጉን ሰማው። ቀጥሎ ደግሞ በጀርመን መንፈሳዊ መነቃቃት መኖሩን ሰማው። በኋላ ግን በሁለቱም አገሮች የነበሩ ወዳጆቼን ጠይቄ የተረዳሁት ምንም አይነት መንፈሳዊ እንቅስቃሴ እንዳልነበር ነው። ሰዎች በሩቅ ያሉ አገሮች ውስጥ መንፈሳዊ እንቅስቃሴ መከሰቱን ነው ሲያወሩ የምሰማው። እውነቱ ግን ትልቅ ችግር ውስጥ መሆናችን ነው። ከእውነተኛው መንገድ መንሸራተታችንም ነው። ጊዜው እየጨለመ ነው። እርግጥ ነው ወዳጆቼ በአሁኑ ጊዜም ቢሆን እግዚአብሔር ታማኝ አገልጋዮች ሞልተውታል። ይሁን እንጂ ያለነው በጣም አስቸጋሪ በሆነ ዘመን ውስጥ መሆኑን ሁሉም በአንድ ድምፅ ይነግሯቸዋል። ከላይ እንደ ተመለከትነው እስራኤል አላፊነቷን የተወጣችበት ጊዜ ነበር። ስኬትን በውጫዊ መስፈርት ለመመዘን ሞክራ ነበር። ይህም ለመጨረሻ ውድቀቷና በምርኮ ለመወሰዷ ምክንያት ሆኗል። በሰለሞን ዘመን ብዙ አሕዛብ ወደ አይሁድነት ተስበው ነበር። የዳዊት ጓደኛና የጢሮስ ንጉሥ የነበረው ኪራም እውነተኛውን አምላክ አውቋል። ለመቅደሱ መስሪያ ከፍተኛ እገዛ ያደረገውም ከዚህ የተነሳ ነበር። ለመቅደሱ መስሪያ የሚሆን ቁሳቁስና የሰው ኃይልንም አቅርቦ ነበር። ሰማይንና ምድርን ለፈጠረ ለእግዚአብሔር ቤት ለመንግሥቱም ቤት ይሠራ ዘንድ ጥበበኛና ብላተኛ አስተዋይም ልጅ ለንጉሡ ለዳዊት የሰጠ የእስራኤል አምላክ እግዚአብሔር ብሩክ ይሁን በማለት ኪራም ለሰለሞን ጽፎለት እንደ ነበር ትዝ ይላችኋልን? ሁለተኛ ዜና ምዕራፍ 2 ቁጥር 12ን ተመልከቱ። ኪራም የያፌት ልጅ ነበር። የንግሥተ ሳባ ታሪክ የተነገረንም የእስራኤል ምስክርነት እስከ ምድር ዳርቻ ድረስ ዘልቆ እንደ ነበር ማስረጃ እንዲሆነን ነበር። ንግሥተ ሳባ የካም ልጆችን ሁሉ ትወክላለች። በአዲስ ኪዳን ውስጥ የምንመለከተው ኢትዮጵያዊው ጃንደረባ የካም ዘሮችን ይወክላል። አስተዋላችሁ? በአዲስ ኪዳን ውስጥ የምንመለከተው ኢትዮጵያዊው ጃንደረባ የሚወክለው የካምን ዘሮች ነው። ቅርኔሊዮስ ደግሞ የያፌት ዘሮችን ይወክላል። የጤርሴሱ ሳውል ደግሞ የሴም ዘሮችን ይወክላል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ጥናታችን እዚህ ላይ ያበቃል። እስካሁን በነበረን ክፍለ ጊዜ እግዚአብሔር በብዙ ባርኮቱ እንደተገናኛችሁ ብዙም ቁም ነገር እንዳተረፈላችሁ እምነታችን ነው። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደህና አደሩ ያልን የምንሰናበተው በቴክኒኩ በኩል እስካሁን ድረስ ያገለግለን የቆየው ወንድማችን
አለማየሁ ዳዊት፣
በትምህርቱ በኩል ከእናንተ ጋር እስካሁን የቆየሁት እኔ አበበ ከበደ ወርቄ ነኝ። በሰላም ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።